ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ታህሳስ 20 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ጊዜያዊ የሽግግር መንግስት ዛሬም የኢትዮጵያ ህዝብ ቀዳሚ ጥያቄና ለሀገራችን የፖለቲካ ችግር ብቸኛ መፍትሄ ነው በሚል ርዕስ በአደሜ ቢላል የቀረበውን ጽሑፍ እናሰማለን። ለመጨረሻም የጽንፈኞች ምሽግ ሲናድ በሚል ርዕስ የቀረበውን ትንታኔ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል።
ቅዳሜ ታህሳስ 18 ቀን ጀምሮ እሁድ ታህሳስ 19 ቀን በመቀሌ ከተማ በወያኔው ድርጅት አሳሳቢነት የተካሄደው ኮንፈረንስ የወያኔውን ድርጅት የህወሓትን አቋም ፖሊሲና አሰራር ደግፎ የአቋም መግለጫ ያወጣ መሆኑ ታወቀ። የኮንፈረንሱ ተሳታፊዎች ባወጡት መግለጫ የኢሃዲግን መፍረስና የብልጽግና ፓርቲን መቋቋምን አስመልክቶ ወያኔ ህወሓት ያካሄደውን ተቃውሞና ያደረገውን ወገዛ በሙሉ ልብ እንደሚደግፉ ገልጸው ጠቅላይ ሚኒስትር ተብዩንና አብሮት ያሉ ባለስልጣኖችን በአንድ ላይ አውግዘዋል። የኮንፈረንሱ ተሳታፊዎች ወያኔ ህወሓት የኢሃዲግን ፈለግ እንዲከተል ድጋፍ የሚሰጡ መሆናቸውን ገልጸው የጸረ ፌዴራሊስት ኃይሎች የሚሏቸውን የአንድነት ኃይሎችን ለመምታት የፌዴራሊስት ኃይሎች ከሚሏቸው ከፋፋይ ቡድኖች ጋር መተባበር እንደሚያስፈልግ አጽንኦት ሰጥተዋል። የኮንፈረንሱ ተሳታፊዎች በምንም አይነት መንገድ ለወያኔ ህወሓት ያላቸውን ድጋፍ እንደማይነፍጉ ቃል የገቡ ሲሆን ከኤርትራ ጋርም ከመሪዎች ጋርም ሳይሆን የተጀመረው የህዝብ ለህዝብ ግንኙነት እንዲቀጥል አሳስበዋል። የወያኔ ባለስልጣኖች በሚቀጥሉት ወራት በኢትዮጵያ ውስጥ ከፍተኛ የማተራመስ እንቅስቃሴ አጠናክረው እንደሚቀጥሉ ይገመታል። ክርስቲያን ታደለን በለጠ ካሳን ጨምሮ በእስር ላይ የሚገኙ የአብን አባላት ላለፉት 4 ቀናት በረሃብ አድማ ላይ መቆየታቸው ተሰማ። የረሃብ አድማውን ያደረጉት ላለፉት 6 ወራት አለምንም ጥፋትና ያለበቂ ተጨባጭ ማስረጃ የተካሄደባቸውን ፖለቲካዊ እስርና እገታ በመቃወም ሲሆን ነገ ፍርድ ቤት እንደሚቀርቡ ተገልጿል። ግለሰቦቹ ባለፈው አመት ሰኔ 15 ቀን በአዲስ አበባና በባህር ዳር በተፈጸሙ ግድያዎች ተባባሪዎች ናቸው ተብለው ከተያዙ በኋላ እስከዛሬ ድረስ አንድም ማስረጃ ያልተገኘባቸው መሆኑ ይታወቃል። በድሬዳዋ ዩኒቨርሲቲ የሆነው አለማየሁ የሚባል የ3ኛ አመት ተማሪ ቅዳሜ ታህሳስ 18 ቀን በመማሪያ ክፍል አካባቢ ከተደበደበ በኋላ ተገድሎና ተወርውሮ የተገኘ መሆኑንና ወንጀለኞቹ እስካሁን ያልተያዙ መሆናቸው ተገልጿል። በተማሪው መሞት ምክንያት በዩኒቨርሲቲው ትምህርት እንዲቋረጥና ዩኒቨርሲቲው እንዲዘጋ በመወሰኑ ተማሪዎች ቃቸውን ይዘው ከቅጥር ግቢ ወጥተው በየቦታው እንደተጠለሉ ተነግሯል። ባለፈው ወር አንድ ተማሪ ከፎቅ ላይ ተወርውሮ መገደሉ የሚታወቅ ሲሆን ባለፈው 2 ሳምንት ውስጥ በተማሪዎች መካከል ያሉት ግጭቶች ተባብሰው አንድ ተማሪ በስለት ጉዳት ደርሶበት በሞትና በህይወት መካከል እንደሚገኝ የዩኒቨርሲቲው ባለስልጣኖች ገልጸዋል። በተያያዘ ዜና በጅንካ ዩኒቨርሲቲ ግጭት ለመቀስቀስ ሙከራ አድርጓል የተባሉ 12 ተማሪዎች እንዲታገዱ ተወስኗል። የመጀመሪያ ደረጃ ጥፋተኛ ናቸው የተባሉ 5 ተማሪዎች ለሁለት አመታት፣ ሁለተኛ ደረጃ ጥፋተኛ ናቸው የተባሉ 7 ተማሪዎች ደግሞ ለአንድ አመት ያህል ከትምህርት እንዲታገዱ ተወስኗል ተብሏል። ከጥቂት ጊዜያት በፊት ከ86 በላይ ለሆኑ ኢትዮጵያውያን ህይወት መጥፋት ተጠያቂ ሆነውና ከፋፋሉና ወንጀለኛው ጀዋር መሐመድ የኦሮሞ ብሔራዊ ኮንግረስ ኦፌኮ የተባለውን ፓርቲ መቀላቀሉን ፓርቲው አስታውቋል። የፓርቲው ኃላፊዎች ግለሰቡ የፓርቲ አባል የሆነው በአንድ ጊዜ ሳይሆን ለረጅም ጊዜ ፓርቲውን ሲደግፍ የቆየ መሆኑን ገልጸው የዜግነት ጉዳዩን አስመልክቶ አገዛዙ ይጨነቅበት እንጂ የፓርቲ አባልነቱ ስለማሟላ አባል ሆኗል የሚል ማብራሪያ ሰጥተዋል። ጆሃር መሐመድ ለንጹሃን ኢትዮጵያውያን ሞት ተጠያቂ በመሆን ለፍርድ መቅረብ ሲኖርበት በአገዛዙ ጠባቂነት ተንከባካቢነትና ይዞባይነት እስካሁን በነጻ እየተንቀሳቀሰ ሲሆን አሁንም ኦፌኮን መድረክ አድርጎ በርካታ ወገኖች ህይወት መጥፋትና መጎዳት ምክንያት የሚሆነውን የክፍፍልና የግጭት ዓላማዎችን ተግባራዊ እንደሚያደርግ ይተባበራል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። እሁድ ታህሳስ 19 ቀን ከዘዋይ ወደ መቂ የሚመጣ ሚኒባስ መኪና በተቃራኒ አቅጣጫ እየተሽከረከረ ከነበረ አውቶቡስ ጋር በመጋጨታቸው በሚኒባስ ውስጥ የነበሩ 27 ሰዎች መሞታቸው ተገልጿል። የሚኒባሱ ተሳፋሪ ልክ 14 ሰዎች ብቻ ነበር። በመጨረሻም በሱዳን የከሰላ ግዛት የጸጥታ ኃይል አባላት በተቃውሞ ሰልፍ ላይ የነበረ አንድ አስተማሪን አስረው ሰቆቃዊ ድርጊት የፈጸመውበት በመግደላቸው ጉዳዩን ለማየት የተሰየመው ፍርድ ቤቱ የሞት ቅጣት ወሰነባቸው መሆኑ ታውቋል። ሌሎች 4 የጸጥታ ኃይል አባላት ከ3 ዓመት እስከ እድሜ ልክ እስራት ተበይኖባቸዋል ተብሏል። ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከሌሎች ፕሮግራሞች ጋር አብራችሁ እንድትቆዩ በትህትና እንጋብዛለን።
ጊዜያዊ የሽግግር መንግስት ዛሬም የኢትዮጵያ ህዝብ ቀዳሚ ጥያቄና ለሀገራችን የፖለቲካ ችግር ብቸኛ መፍትሄ ነው። የአንድ ሀገር ሉዓላዊነትና ህዝባዊ መንግስት የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። የኢትዮጵያ ህዝብ ዋነኛው ጥያቄው የዲሞክራሲ ጥያቄ ነው። ዲሞክራሲን ማስፈን ማለት ህዝቡ የሚገዛበት ፍትሃዊ ነጻ አገዛዝ ወይም በህዝቡ የተመረጠን ህዝባዊ መንግስት መመስረት ማለት ነው። እስከዛሬም በኢትዮጵያ የመንግስታዊ ታሪክ ውስጥ በህዝብ የተመረጠ መንግስት ኖሯት አያውቅም። መላው የኢትዮጵያ ህዝብ ከ1966 እስካሁን በሚሊዮን የሚቆጠሩ ልጆቹን የገበረው ህዝባዊ ስርዓትን ለማምጣት ሲሆን ትግሉ አሁንም ድረስ ቀጥሎ ይገኛል። በህዝብ ያልተመረጠ መንግስት ደግሞ አምባገነን ነው። አምባገነን መንግስት ደግሞ በራሱ ፈቃድ አንድን አገር ወደ ዲሞክራሲያዊ ስርዓት ሊወስድ አይችልም። ምክንያቱም አምባገነን በራሱ ፈቃድ ራሱን ሊያጠፋ አይፈልግምና። ለዚህም ነው መላው የኢትዮጵያ ህዝብ በገዢው ፈቃድ ዲሞክራሲ እንደማይገኝ ስለሚያውቅ ከ1966 ጀምሮ የሚከተሉትን የዲሞክራሲያዊ ጥያቄዎችን በማንሳት ትግሉን ያፋፋመው። ጥያቄዎቹም መሬት ላራሹ፣ ዲሞክራሲ ለሰፊው ህዝብ፣ ያለ ገደብ ህዝባዊ ሽግግር መንግስት ወዘተ በማለት ሲታገል እጅግ ብዙ መስዋዕትነትን ከፍሎበታል። አሁንም ትግሉና መስዋዕትነቱ እንደቀጠለ ይገኛል። ህዝባዊ መንግስትን ለመመስረት በሚደረገው ትግል ላይ የነበሩና ያሉ ጋሬጣዎች፣ አንድ የኢትዮጵያ ህዝብ 1966 ህዝባዊ አመጽ የነበረውን ንጉሳዊ ስርዓት ገርስሶ በተስፋ የተጠበቀውን የህዝብ መንግስት ለመመስረት አሸጋጋሪ የሚሆነውን ጊዜያዊ ህዝባዊ መንግስት ለመመስረት ባለመታደሉ አጋጣሚውን ተጠቅሞ ወታደራዊ ክፍሉ በወቅቱ የነበረውን ጸጥታ ለማስከበር ከካምፕ ወጥቶ ራሱን የጦር ኃይሎች፣ የፖሊስና የብሔራዊ ጦር አስተባባሪ ኮሚቴ በማለት የሀገሪቱን ጸጥታ አስከባሪ ህዝባዊ መንግስት ተመስርቶ ወደ ካምፑ እመለሳለሁ ብሎ ቃል ከገባ በኋላ ቀስ በቀስ ስልጣኑን በማደላደል የጊዜያዊ ወታደራዊ አስተዳደር ደርግ በማለት የጊዜያዊ ህዝባዊ መንግስት ጥያቄን ውድቅ በማድረግ በወታደራዊ አምባገነንነት አገዛዙን በመቀጠሉ ከህዝቡ ጋር ተራርቆ ህዝባዊ መንግስት ጥያቄን እንዳይነሳ ህዝቡን በመጨፍጨፍ በማሰርና በማሳደድ ፍጹም አምባገነን ሆኖ ቀጠለ። ቀጥሎም ራሱን የኢትዮጵያ ሰራተኛ ፓርቲ አስተባባሪ ኮሚሽን አድርጎ ወታደራዊ ገዛዝ አደርባይ ሙሁራንን በመያዝ ዩኒፎርሙን በሲቪል ለበስ ቀይሮ አገዛዙን በማጠናከር በመጨረሻም የኢትዮጵያ ሰራተኛ ፓርቲ ሆኛለሁ ብሎ በፍጹም ወታደራዊ አምባገነንነትና ኮሎኔል መንግስቱ ለ17 ዓመት በጭካኔ በመግዛት አንድ ትውልድ አጥፍቶና አሳዶ ሀገራችንንም ለከፍተኛ አደጋ አጋልጦ በራሱ ጥፋት ተንኮታክቶ ወደቀ። ሁለት ጊዜያዊ ህዝባዊ መንግስት ጥያቄ ቢዳፈንም የወያኔ ስርዓት በብሔረሰብና በዘር ተደራጅቶ ሲመጣ የሁሉም ኢትዮጵያዊ ሰብአዊ መብት የሚከበርበት፣ ሁሉም በቋንቋውና በባህሉ እኩል የሚሆንበት፣ በዲሞክራሲያዊ መንገድ ከህዝብ የተወጣጣ ጊዜያዊ የሽግግር መንግስት ተመስርቶ ሀገራችንን ማዳን የሚቻልበትን ሁኔታ እንዲቀበር ያደረገው የሻቢያ ወያኔና ኦነግ አላማና አደረጃጀት ጸረ ኢትዮጵያዊ በመሆኑ ኢትዮጵያዊ አጀንዳ ያነሳውን ሁሉ ያፈኑና ያጠፉ አለማቸውን ለማድረግ የጎሳ ፖለቲካን በማራመድና ኢትዮጵያዊነትን በመናት መንገዳቸውን ገፉበት። ላለፉት 29 ዓመታት እጅግ ብዙ ወንጀሎች በኢትዮጵያውያንና በኢትዮጵያዊነት ላይ ተፈጸሙ። ከፍተኛ ጄኖሳይድ በተለይ በአማራው ላይ ተካሄደ፣ በአኛዋክ ብሔረሰብ ላይ ተፈጸመ። ኢትዮጵያዊነት ወንጀል ሆኖ ብዙዎች ተገደሉ፣ ታሰሩ፣ ተሰደዱ፣ አካለ ስንኩል ሆኑ፣ ከመሬት በታች በጨለማ እስር ቤቶች ፍዳቸውን አዩ፣ ቅርስ ጠፋ፣ የህዝብ ሀብት ተዘርፎ ወደ የውጪ ሀገሮች ባንኮች ኮበለለ፣ ህዝቡ ተወልዶ ባደገበት አገር ተፈናቀለ፣ ተሰደደ። በአጠቃላይ ምን ያልተደረገ የጥፋት ስራ ተሰራ ማለቱ ይቀላል። በአንጻሩም ክልል ተበጅቶ ህዝብን እንደ ከብት መከለልና ማጎር የሥርዓት ዋንኛ መገለጫና ሥራ ሆነ። ዋናው ዓላማም የህዝቡ አንድነትን መናድና በቋንቋ ከፋፍሎ ማጋጨት ጥላቻን መስበክ በሀገሩ ሁለተኛ ዜጋ አድርጎ እንዲኖር በማድረግ የህዋትን ዘረኛ አገዛዝ ማርዘም ነው። አገርን ማስገንጠል እንደ ትልቅ ድል ተቆጥሮ ህዝብን አላይቶ ሲያበቃ ሀገራችንን ወደ ልብ አልባ አድርጎ አስቀራት። እዚህ ስርዓት እድሜ የውጪ አገራት ከፍተኛ ድጋፍና እርዳታ ትልቅ ሚና በመጫወቱ ትግሉን ውስብስብና ዳጋች ማድረጉ ሳይንስ የማይታለፍ ነው። የኢትዮጵያ ጠላቶች ሁሉ በየፊናቸው በገንዘብ ኃይል ጀሌዎቻቸውን በማደራጀትና በመርዳት ብዙ ጥፋቶችን አደረሱ። ባህላችን በውጪ ጎጅና አጥፊ ባህል በስልጣኔ በፋሽን ስም እየተለወጠ ትውልድ ያደገኛ ሱስ ሰለባና ወንጀል ፈጻሚ እንዲሆን ከፍተኛ ሥራ ተሰራ። የሃይማኖት መከባበር ተቻችሎ መኖርና በአክራሪዎች ወደ ግጭቶች እንዲያመራ አደገኛ ሥራ ተሰራ። ሥርዓተ ትምህርቱ ደረጃውን በማውረድ በተማረ ትውልድ ስም ብዙ የተማሩ መሐይሞችን ፈጠሩ። 27 ዓመት የውያኔ አገዛዝ በሳተላይት ድርጅቶች አማካኝነት ኢትዮጵያ ላይ የፈጸመው ወንጀል ግፍና ሰቆቃ ሞልቶ በመፍሰሱ ህዝባዊ አመጽ በየቦታው በመነሳቱ አገዛዙ ለመቀጠል ባለመቻሉ የህዝቡ ኃይል እያየለ ሲመጣና ለወልቅ አንድ አሙስ ሲቀረው አገዛዙን ለማዳን በለውጥ ስም አንድ ቡድን ከኢሃዲግ ብቅ በማለቱና የለውጥ ንፋስ የመጣ በማስመሰል ፍራቱን በሌላ መልክ ለማስቀጠል የተቀነባበረ ድራማ ከግሩም ተዋናያን ጋር ድንገት መጣ። አንዳንድ መሻሻሎችን በማሳየት የህዝቡን ድጋፍ ለማግኘት ህዝቡ የናፈቀውን ኢትዮጵያ የሚለውን ቃልና ኢትዮጵያዊነት እንደጋግሞ በመጥቀስና ቃል በመግባት ብዙ ኢትዮጵያውያኖች አገሪቱ የሚለውን ቃል በኢትዮጵያዊነት በመተካቱ እስረኞች በከፊል በመፈታታቸው ተቃዋሚውም ከውጪ እንዲገባና ከበየበረሃው እንዲመለስ ጥሪ በማድረግ የማይታመን ድራማ ተሰራ። ተዋናዮቹ ለ27 ዓመታት ህዝብን ሲገድሉ ሲያስገድሉ ሲሰልሉ ሲያስሩ ሲያሳድዱ የነበሩ የሥርዓቱ አካሎች ናቸው እንጂ ስርነቀል ለውጥ ሳይመጣ የለውጥ መጣን ነጠላ ዜማዎች ለቀቁ። ነጋሪት አስመጡ። ህዝቡን ተንፍስ ብለው ሲተነፍስ ቁጣውን ቀዝቃዛ ውሃ ቸለሱበት። የለም አካሄዳቸው አላማረንም ብለው ሊቋቋማቸው ያሰበውንና የተነሳውን ሁሉ በተለምዶ ሴራቸው ባጭሩ ቀጩት። ለዚህም አንድ ምሳሌ ብቻ በጠቅስ የሰኔ 16ቱ ግድያ በቂ ማስረጃ ነው። 3 የሽግግር መንግስት ጥያቄ ባንድ የውያኔ ስርዓት ወልዶ አሳድጎ ያጎለመሰው ለስርዓቱ ታማኝ ሆኖ በኢትዮጵያ ህዝብ ላይ ስንት የጥፋት ስራ የሰራ ሰው ዛሬ የህዝብ አመጽ ሲያስበረግጋቸው ኢሃዲጎች ተሰብስበው የመረጡት ጠቅላይ ሚኒስትራቸው እመኑኝ የሽግግር መንግስት ያስፈልግም እኔው አሸጋግራችኋለሁ ብሎን እርፍ እንዴት ተቀለደብን ጃል። ከመቶ ሚሊዮን ህዝብ በላይ ያላትን ሀገር አንድ ሰው እኔው አሻግራችኋለሁ ሲል ጥያቄው ገብቶን ነውን ወይስ የሽግግር መንግስት ምን እንደሆነ ህዝቡ አያውቅም ማለቱ ነው ያስብላል። የሽግግር መንግስት እንዴት ለምን በማን ለምን ያህል ጊዜ ይመሰረታል ኃላፊነቱስ ምንድነው? እነዚህን ጥያቄዎች አጠር ባለ መልኩ እንደሚከተለው ቀርቧል። ያዲግ የዘረኛና አምባገነን አገዛዝ መገለጫ ነው። የኢትዮጵያ ህዝብን ጸረ ዲሞክራሲና ጸረ ኢትዮጵያ የሆነውን የያዲግን ብልጽግና ህገወጥ አገዛዝ ለመተካትና የህዝብን ስልጣን ምንጭነትና ባለቤትነት መንገድ ጠራጊ የሆነውን የሽግግር መንግስት ማቋቋም አማራጭ የማይገኝለት ዘላቂና አስተማማኝ መንገድ ነው። ስለሆነም የሽግግር አብይ አላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድኖች በድጋሚ እንዳይወድቅ ለማድረግ ወሳኙና አድራጊ ፈጣሪው ህዝቡ ብቻ መሆኑን ያረጋግጣል። አንድ የሽግግር መንግስት የሚመሰረተው በሽግግሩ መንግስት ለመሳተፍ ፈቃደኞች ከሆኑ የፖለቲካ ኃይሎች ከህብረተሰቡ ወኪሎች ከሰራተኛ ማህበራት ተጠሪዎች ከሀገር ሽማግሌዎች ከተዋቂ ግለሰቦች ከመሁራን ከሴቶችና ከወጣቶች ማህበራት ተወካዮች ወዘተ የተወጣጣ የሽግግር መንግስት ተመስርቶ በሀገር አቀፍ ምርጫ ለሚቋቋመው የህዝብ መንግስት ጥርጊያ መንገድ ለማዘጋጀት ነው። ሁለት የሽግግር መንግስት ከሽግግር መንግስት ጠቅላላ ጉባኤ ምክር ቤት በመመስረት ምክር ቤቱ የሚመረጥበትን ደም ያዘጋጃል። የሽግግር መንግስትና አስተዳደር ይመሰርታል። ምክር ቤቱም በሽግግር ወቅት ከፍተኛው የመንግስትና ያስተዳደር እርከን ሆኖ ሀገሪቷን የሚያስተዳድር አካል ይሆናል። 3 ሀገር አቀፍ የሰላምና የርቅ ኮሚቴ በመመስረት በፖለቲካ ድርጅቶች በህዝብ ውስጥ በዘረኛው የውያኔ አገዛዝ የተፈጠረው ቁርሾ በስምምነት በፍቅርና በሰላም እንዲያልቅ ለማድረግ በሀገሪቱ ውስጥ ከዚህ በፊት በሆኑና ወደፊት በሚሆነው ጉዳዮች ላይ ሰፊ ውይይት እንዲደረግ የውይይት መድረኮችን ያዘጋጃል። 4 ሽግግር መንግስቱም የተለያዩ አካላትን በማዋቀር ጥርጊያ መንገዱን ያስተካክላል። ለምሳሌም በሙያው ቀሱና ብቃት ባላቸው ባለሙያዎችና የህግ ሰዎች የተካተቱበት የህገ መንግስት አርቃቂያ ካል በማስመረጥ ሁሉንም ዜጋ ያሳተፈ ህዝቡ የተወያየበትና የመከረበት እንዲሁም ያጸደቀው ህገ መንግስት ይቀርጻል። የሀገሪቱ ህግ ሆኖ እንዲተባበር ያደርጋል። 5 ከህዝብ የተወጣጣ ውቀቱና የሥራ ልምድ ያላቸው ነፃ የምርጫ ቦርድ አካል በመፍጠር የወደፊቱን ህዝባዊ መንግስት ያለምንም ተጽዕኖና ጣልቃ ገብነት እንዲያካሂድ ያዘጋጃል። 6 በህገ መንግስቱ ውስጥ የህግ አውጪው የህግ አስፈጻሚውን የዳኝነት ሰጪው መንግስታዊ ዘርፎች ስልጣናቸው ኃላፊነታቸውና ተግባራቸው በግልጽ ተለይቶ መቀመጡን ያረጋግጣል። 7 ነጻ የህዝብን ድምጽ የሚያስተጋቡ በመንግስት ተጽኖ የመንግስትን ፕሮፓጋንዳ ብቻ በማሰማት ህዝብን የማያደናቁሩ ሁሉንም የህብረተሰብ ክፍሎች በእኩል የሚዲያ ሽፋንና ሰዓት አገልግሎት የሚሰጡ ነጻ የሚዲያ ተቋማት ሊኖሩ ይገባል። በሚያቀርቡትም የዜና ሽፋን ወይም ዝግጅት ማስፈራሪያ ማሸማቀቅ እስራትን ሌሎችንም ለስራቸው እንቅፋት የማይፈጠርበት ሁኔታ መፍጠር ሊረጋገጥ ይገባል። በህገ መንግስት ውስጥ የኢትዮጵያ ሀገር ውስንና ሀገራዊ ሉዓላዊነትና ድንበሮቿም የማይደፈሩና የማይገሰሱ መሆናቸው መጠቀሱን ያረጋግጣል። በህገ መንግስቱ በህዝብ ነጻና ፍትሃዊ ምርጫ የሚቋቋመው ምክር ቤት ህግ አውጪ ዘርፍ ባለ ሁለት ክፍሎች እንዲሆንና አንደኛው ክፍል የህዝብ ተወካዮች ምክር ቤት በአስተዳደር አካባቢዎች ከህዝብ ዛት ላይ የሚመሰረት ሁለተኛው ክፍል በፌደራል የብሔረሰብ ስብጥር ላይ ተመስርቶ ሁሉም ብሔረሰቦች በኩል የሚወከሉበት ሆኖ የሁለቱም ክፍሎች አባላት በቀጥታ ከህዝብ የሚመረጡ መሆናቸው መግለጹን ያረጋግጣል። ተለያዩ የመንግስት አካላት ስራቸውን በሚገባ መስራታቸውን የሚቆጣጥር የቁጥጥር አካል ሰይሞ የሽግግሩን ሂደት በንቃት ይቆጣጥራል። የህግ የበላይነት በተግባር መዋሉን ያረጋግጣል። የተለያዩ የፖለቲካ ድርጅቶች ህዝቡ የፖለቲካ ፕሮግራማቸውን ያለ ተጽዕኖ ለህዝብ እንዲያስተዋውቁ ያደርጋል። መከላከያ ኃይሉ የሀገሪቱ ሰላምና ዳር ድንበር ከመጠበቅና በተመደበበት መስክ ከመስራት በቀር በመንግስት ደጋፊነት ወይም የፖለቲካ ጉዳይ ውስጥ አልቃ እንዳይገባ ትምህርትና ስልጠና ይሰጣል፣ በህግ ይወስናል። የፍትህ ትምህርት፣ የጤና፣ የመንግስት አገልግሎት፣ የውጭ ጉዳይ ፖሊሲ፣ የንግድ፣ የባህል፣ የእምነት ተቋማት፣ የወጣቶች፣ የመከላከያ ኃይል ወዘተ ከሀገራችን ተጨባጭ ሁኔታ በመነሳት እጅግ ወደ ኋላ ከቀረንበት ደረጃ በጥቂት አመታት ውስጥ እድገት የሚያሳዩበትን ፖሊሲ ይቀርጻል። የሽግግር መንግስቱ የህዝቡን ዲሞክራሲያዊ መብቶችን አክብሮና አስከብሮ ይሰራል። የሀገሪቱን ደህንነት ሳይሆን የኢሃዲክ ስልጣን ዘመኑን ለማርዘም የተቋቋሙ ልዩ ኃይሎችና ተቋሞች በሙሉ ይፈርሳሉ። የሽግግር መንግስት የስልጣን ዘመን ከሁለት እስከ 3 አመት የማይበልጥ እንዲሆን በህግ ይተነከካል። በስልጣን ዘመኑ በጥቂት ከላይ ሲልም ሁሉም የሽግግር መንግስት አካሎች በተስማሙበት ህግ እየተመራ ግዜው ሲያበቃ በተመሰረቱት የህዝብ ተቋማት አማካኝነት ዲሞክራሲያዊ ህዝባዊ መንግስት እንዲመሰረት አስደርጎ በሰላማዊ መንገድ ስልጣኑ ያስረክባል። ዘላቂ ሰላምና አስተማማኝ ፍራተንም ይፈጥራል። ከዚህ ውጪ ግን ከፊት ለፊት ያሉትን አንጋፋ የውያኔ ወንጀለኞችን ሰዎች ገለል በማድረግ ተረኛው አካል በማጭበርበርና ስሙን ከኢሃዲግ ወደ ብልጽግና ፓርቲ ቀይሮ የተለወጠ መንግስት ያለ ማስመሰል ግዜው ያለፈበት የሌብነትና የወንብድና መንገድ ነው። መግቢያው ላይ እንደተጠቀሰው ወታደራዊ አምባገነን በ1966 ለውጥ ከጦር ኃይሎች የፖሊስ በህራዊ ጦር ወደ ግዛይ ወታደራዊ መንግስት ከዚያም ወደ ኢሰፓኮ ቀጥሎ ሚሰፓ ብሎ ስሙን በመቀያየር የመንግስቱ ኃይለ ማርያም ወታደራዊ አምባገነና ያገዛዝ ጋር የተመሳሰለው ህዋት ወይም ኢሃዲግ አሁንም ደግሞ ብልጽግና ፓርቲ ብሎ ከሚቀያየረው የጥፋት መንግስት ጋር ምንም ልዩነት የለውም። ብልጽግና ስለተባለ የኢሃዲግ አገዛዝ ስርዓቱና የስርዓቱ አገልጋይ ተቋማት መች ተለወጡ? መልከጥፉን በስም ይደግፉ ከመሆን በቀር። ማጠቃለያ፣ እጅግ የሚያሳዝነው ካንዴም ሁለቴ የሚታለለው አገር ወዳድ የተባለው ክፍል ማጨብጨብና አብይን አላሰራኮ ያሉት እነ ከሌናቸው የሚል ተልካሻ ምክንያት በማቅረብ ለባለተረኛው የሚያጎበድደው ክፍል ነው። ከአራት ወር በፊት በአማራው ክልል ምን እንደተሰራ እያወቀ መንፈቅ እንኳን ሳይሞላቸው ከገዳዮች ጋር እናብር የሚለው ያደርባይና ሆዳም ሩጫ ነው። ዛሬ ኢንቨስትመንት ላይ የሚሯራጠው አደርባይ ሆዳም ስብስብ ስለ ህዝቡ መች ግዳለው? ናሳምነው ጽጌን ከገደሉና ካስገደሉ ጋር ቢዝነስ ሊሰራ እየዋተተ ይገኛል። ስለሆነም የተለያዩ ስብስቦችና ፓርቲዎች ብልጽግና ፓርቲ በሚወረውርላቸው ፍርፋሪና የፓርላማ ወንበር ችሮታ ተቋዳሽ ሊሆኑ እያነፈነፉ ታማኝነታቸውን እያሳዩ ሲገኙ ሀገሪቷ ውስጥ ቀን በቀን ሰው በጥይት ይገደላል፣ በካራ ይታረዳል፣ ቤተክርስቲያን ይቃጠላል፣ ህዝብ ይፈናቀላል፣ ይዘረፋል። አደርባይና ሆዳም ጉዳያቸውም አይደለ። ፍትህ ተቀብራ ከቀባሪዎቿ ጋር የስምምነት ፊርማዋ ሰበር ዜና ሆኖ ጆራችንን ያደነቁረዋል። መቼ ነው የኢትዮጵያ ህዝብ ጥያቄ መልስ የሚያገኘው? ባለተረኛው አገዛዝ መርጦ ባስቀመጠው ምርጫ ቦርድ ተብየው መከላከያው ደህንነቱን እና ፖሊሱ የባለተረኛው በሆነበት ዘመን የሀገሪቱን ሀብት የባለተረኛ በሆነበትና የሆነ ባለበት ፍትህ አፈር ብይ ተብላ በተቀበረችበት ህዝብን በክልል ከፋፍሎ የሚያጋጨው የዘር ፖለቲካ ህገ መንግስት ሳይቀየር ይልቁንስ ተወደደም ተጠላም የህዝቡ ጥያቄ በተዳፈነና በጊዜያዊ ድራማዎች በተጨበረበረ ቁጥር የህዝብ ቁጣ ያያየለ ስር እየሰደደ በህዝባዊ አመጽ መመለሱ አይቀርም። ያኔ ይህን ድል ላልተጠቀማችሁበት ሁሉ ወዮ፣ የጊዜ ጉዳይ ነው። ትላንትም ዛሬም የሽግግር መንግስት ምስረታ የህዝብ ጥያቄ ነው። ኢትዮጵያ በልጆቿ አንድነትና ትግል በነጻነቷ ተከብራ ትኖራለች።
Mama, that's enough. I'm የሐውልቱ ጋጋታ ለበጎ ምግባሩ በቁም ነገር ጸንቶ ዳግመኛ ቢፈጠ የሚባል ቀርቶ ለመጥፎው ለክፉ ሐውልት ሚቆምለት ያልነበረ ተደንቆ የነበር ሲገዛ አረብ ነው ተማታ የሐውልቱ ጋጋታ የገለማ ግብሩ እንዲታወስ ባለም ድንጋይ ሲገተ መታሰቢያው ሲቆም ለእንዲህ አይነት ሰው ሐውልት ያስተከለ የሰው ጉፋን ያንጂ ሰው ሲማን ማለት ሐረብ ነው ተማታ ለማይገባው ሰው የሐውልት ጋጋታ ጅፈን ያለም ህዝብ አላማይ ብሎ እቅድ ተቀየሰ የላቃል የለውም በዚች በመድራችን አጋንንት ነገሰ
ጽምፈኞች ምሽክ ሲናል ጠባቦች ተገንጣዮች አስገንጣዮች የቀበሩት የጥፋት ቦምብ መልሶ የተቀበሩበትን ምሽክ እየናደው ይገኛል። ዓለማችን ዛሬ አንድ መንደር በሆነችበት thanks to information highway እና በአንድ ግሎባል ኢኮኖሚ በምትዘወርበት ዘበን አገሮች መንግስታት ሊቃውንቶች ተመራማሪዎች ፈላስፎች ከቀናት ሰዓታት ከሰዓታት ደቂቆችን ከደቂቆች ሰኮንዶችን ሳባክኑ እንቅልፋቸው በዚህ ዓለም አቀፋዊ የፖለቲካ የኢኮኖሚ እና የቴክኖሎጂ ማዕቀፍ ውስጥ በተፎካካሪነትና ሲል ባሸናፊነት ለመወጣት ሲጥሩ ሲታክቱ በዛኛው ዓለም ጫፍ ደግሞ በስቃራኒ ቆሞ በሌለ ዓለም ላይ የሌለን እውነታ እያለመ በተስፋ ተመገቡ ማዕዱ ሞልቶ ተተረፍረፏል የሚል ቀቢጠ ተስፋና ደናቁርት የሚጮሁበት ዓለም ሲሆን በዚህ አሰቃይና አሰቃቂ ሁኔታ ውስጥ ያገራችን ህዝብ ከነኚህ ደናቁርቶች ዓለም ውስጥ እየተደናቆረና እየተፋዘዘ ያለ መሆኑ በከፍተኛ ሀዘን እናስባለን። ማሰብ ብቻም ሳይሆን ታሪካችን እንደምታየው አስቀድመን ማንነታቸውን ደናቁርት ለኢትዮጵያ የማይመጥኑ ለኢትዮጵያ ህዝብ ጥቅምና ፍላጎትም ያልቆሙ ደናቁርቶች ለግል ጥቅማቸው በምዕራባን የተገዙ ለህዝቦች ያልቆሙ ማንኛውንም የኢትዮጵያ ብሔር ብሔረሰብ የማይወክሉ መሆናቸውን በተደጋጋሚ ከስራቸው በማስመልከት አስረድተናል። ዛሬ በቀረበው ማዕድን ሞልቷል ተብሎ በተዘጋጀው ማዕድን ስም የኢትዮጵያ አስቀርቦ የሚቀምሰው የሚልሰው የሚቆርሰው ባለመኖሩ እንዴ ምንድነው ይህ ነገር ሲል መጠየቅ የተገደደና ከዛም ቀጥሎ ትግሉን ያፋፋመበት በማንኛቸውም ጠባብ ጽንፈኞች የሐሰት ድስኩር የውሸት ተስፋ ራሱን ሳታለ ትግሉን የቀጠለበት ጊዜ ውስጥ ይገኛል። ላለፉት 4 እና 5 አስርታት አመታት በአገራችን ጽንፈኞች የአገራችን ህዝብ ባዶ የተስፋ እንጀራ በመመገብ እድሜያቸውን እስከዛሬ በህይወት አቆይተዋል። አዎ ውሸት የማታ ማታ መጋለጡ አይቀሬ በመሆኑ በገሃድ እየታየ ነው። የነሻቢያ ከ30 አመት በላይ የሐሰት ፕሮፓጋንዳ በመስበክ የኤርትራ ክፍለ ሀገር ተወላጆችን በኢትዮጵያ ቀኝ ተገዝተናል፣ ነጻ ሀገር ነበርን፣ ነጻ ሀገር መሆን አለብን፣ ኤርትራ ህዝብ ንጹህ ዘመናዊ የሰለጠነ ህዝብ ነው፣ እኛ ከሁሉ በፊት ፋስታ በሹካ መብላት የጀመርን ስልጡን ህዝቦች ነን፣ ገፋ ሲልም ደግሞ የአፍሪካ ጂዎች ነን እስከማለት የተደረሰበት ለከት ያጣ ውሸት ይህ የአቶ ኢሳያስ አፈወርቅን ፍጹም ዘላለማዊና አምባገነን መንግስት የኤርትራ ዘንድ ያስተናግድ ተደርጓል። ይህንን የተቃወመ እጣፋንተው በሰናአይ በረሃ በማለቅ ያንን ያመለጠ ደግሞ በእስራኤልና በግብጽ የድንበር ጠባቂዎች ሰለባ ስቃይ መዳረግ እንጂ እንዲሆን ከዛም ይህ አሰቃቂ የህዝቦች ህይወት አሳዛኝ ዜና ከሆነ ሁሉ አድሯል። የትግራይ ሰፊ ህዝብ እንዲሆን የጽንፈኞች ሰለባ ከሆኑት የኢትዮጵያ ህዝቦች አንዱ ነው። አረመኔው የዘመናችን ጽንፈኛ ቲፒኤልኤፍ ቀደም ሲል የአልባኒያ ኮሙኒስት ፓርቲ ዶክትሪን ተከታይ ነኝ ሲል የነበረ የኢትዮጵያ ህዝብ የፖለቲካ የኢኮኖሚ የማህበራዊ ችግር መፍትሄውና መሰረቱ የብሔር ጭቆና በመሆኑ መፍትሄው የብሔር ነጻነት ማወጅ፣ ከዛም ቋንቋን መሰረት ያደረገ ፌደራሊዝምን ማቋቋም የሚል የሐሰት ዲስኩርን ሰብኮ ብሔር ብሔረሰቦችን በራሱ አምሳልና ቅርጽ ቀርጾ አንቀጽ 39ን አውጆ ኢህአዴግ በሚባል ፍጹም የጠባቦች ስብስብ መንግስት መስርቶ በማቋቋም ለ27 አመታት የሰበከው የውሸት ብሔርን መሰረት ያደረገ ነጻነት ከባዶነት አልፎ ህዝብን ለአመጽ ቀስቅሶ ከምሽጉ አዲስ አበባ ተባራ ከተወለደ ትግራይ እንዲመሽግ የተገደደበት ሁኔታ ተፈጥሯል። ሰፊው የኢትዮጵያ ህዝብ ቁጣና አመጽ ግፈኛውን የወያኔ ጠባቅ አምባገነናዊ ቡድን በትግራይ መሽጎ እንዲቀመጥ ሳይሆን ከመጨረሻ መቃብሩ ገብቶ ከቶ በመትኩ የሽግግር መንግስት ግዚያዊ ህዝባዊ መንግስትን አቋቁሞ አስፈላጊውን የሽግግር ሂደቶችን አሟልቶ ነጻና ፍትሃዊ የሆነ ህዝባዊ ምርጫዎችን አካሂዶ ስልጣንን ለሚመረጠው ህዝባዊ መንግስት ማስረከብ መሆኑን በተደጋጋሚ የተገለጸና አሁንም ቢሆን ትክክለኛውና ብቸኛው ለእውነተኛው ህዝባዊ ስርዓት ለውጥ አማራጩ ይኸው ብቻ እንደሆነ ይታመንበታል። ይሁን እንጂ የኢትዮጵያና የህዝቦቿ ጠላቶች ሳይታክቱ ቀንና ሌሊት የኢትዮጵያን ህዝብ በመከፋፈል የዘላለም ሀገራችን ኢትዮጵያ የኢኮኖሚ የፖለቲካና የማህበራዊ ነጻነት እንዳይኖራትና በመራቢያን ተማጽዋች ሆና እንድትቀጥል ካላቸው ጽኑ እምነት የተነሳ ይህንን ቋሚ እምነታቸውን ማስፈጸሚያ የሚሆኑ ትውልድ ኢትዮጵያ የሆኑ ሆዳደር ቅጥረኞችን የመጀመሪያው ረድፍ ተመልማዮች እንደሆኑ ለማንም ኢትዮጵያዊ ግልጽ ነው። የኢትዮጵያ ህዝብም እንደ ህዝብና እንደ ሀገር በሀገራችን የነበረውን የዲሞክራሲ እጦት፣ የፍትህ መዛባት፣ የእምነት እኩልነት አለመኖር፣ የጾታ እኩልነት አለመኖር፣ የኢኮኖሚ ፍትህዊነት አለመኖር፣ የመጻፍ የመሰብሰብ ሐሳብን በነጻነት የመግለጽ መብቶች አለመኖር፣ የላባደሩና ያርሱ አደሩ ህይወት ኢፍትሃዊ መሆኑንና ሌሎችም ተካተውበት በተካሄደው ህዝባዊ አመጽ የአጼውንና የፊውዳሉን ስርዓት ከስልጣን ሲወገድም የኢትዮጵያ ህዝብ የስልጣን ባለቤትነት መሆን የምዕራባውያንን ይበቅቱ የነበረውን የሶቪየት ህብረት መንግስት ጥቅም ስለማስተበቅ በተቻለ መጠን ያንን የህዝብ የበላይነት ማክሸፍ የአሜሪካም ሆነ የሶቪየት ህብረት ምርጫ ነበር። አሜሪካም ጠባብ ብሔረተኞችን በማጠናከር ህዝባዊ ኃይሉን በመከፋፈልና በመፈለል ስትሰራ፣ የሶቪየት ህብረትም ከደርግ ጎን ቆማ የተለያዩ ቅጥረኛ የውሸት ድርጅቶችን በማቋቋም ድርጅቶችን በመከፋፈል ከፍተኛ ስራዎችን ሲሰራ ነበር። በዚህ በሁለቱ ሀያላን መንግስት እጅታ ውስጥ የገባችው አገራችን ያለ የሌለ ኃይላቸውንና ተጽዕኖአቸውን በመጠቀም ያደራቸውን ጽንፈኞች የኢትዮጵያን ህዝብ የዲሞክራሲ የኢኮኖሚና የማህበራዊ ችግር የብሔር ችግር ብቻ በማድረግ ጽንፈኞች ባካሄዱት የፖለቲካ ዘመቻ የኢትዮጵያ ብሔር ብሔረሰቦች በፍጹም የአንድ ሀገር ህዝብ እንዳልነበሩና ወደፊትም ሊሆኑ እንደማይችሉ እስከ መምሰል ድረስ ያደረሱበት ሁኔታ በመፍጠር በኢትዮጵያ አዲስ የፖለቲካ መልክዓ ምድር የተፈጠረና ያለም አስመስለው አገራችንን ቀርጸዋታል። ይሁን እንጂ ይህንን ሁሉም ሆኖ የኢትዮጵያ ህዝብ መሰረታዊ ጥያቄና ፍላጎት የዲሞክራሲ፣ የኢኮኖሚ፣ የማህበራዊ፣ የፍትህ፣ የእኩልነት ጥያቄዎች መልስ ማግኘት በመሆናቸውና የነዚህም ጥያቄዎች መልስ ባለማግኘታቸው የኢትዮጵያ ህዝብ ትግሉን ቀጠለ እንጂ አላቆመም። የኢትዮጵያ ህዝብ ጠላቶች የወያኔን ስርዓት አስቀንጦ ለመጣል አንድነቱን አጠንክሮ የኦሮሞ ደም ደሜ ነው፣ የአማራ ደም ደሜ ነው በማለትና የኢትዮጵያ ወጣቶች ትግላቸውን በማፋፋም ስርዓቱን ሲወጥሩት ምዕራባውያንና አድርባይ ሆድ አደር ምሁር ነንባይ ደናቁርት የብዕር ኩሌዎች በጋራ ባደረጉት ርብርብ አዲስ የማወናበጃ መፈክር ቀርጸው ኢትዮጵያዊነት መንፈስ ነው፣ አዶ ከብሬ እንዳያዛት ሴት ቀንና ሌሊት አስለፍለፈውና ቲም ለማ የሚል ስያሜ የተሰጠው በታማኝነቱ ተወዳዳሪ የሌለውን ሎሌ ከሃዲ ኮሎኔል ሾመው እኛ እናሸጋግራቸዋለን በማለት የህዝብን አመት በማቀስቀስ ለዛን አይነት መከራ የዳረጋቸውን ምክንያት መርምረውና ገምግመው የኢትዮጵያ ህዝብ አንድ መሆንና በአንድ ማመጥ መሆኑን በማሻማ ሁኔታ በመረዳት ይህንን የአንድነቱን እንዳይጠገን አድርጎ ማፍረሱና ማክሸፉ ለነገ የማይባል በአስቸኳይ ስራ ላይ መዋል አለበት ተብሎ ተወስኖ ስምሪት የተገባበት ሁኔታን መፍጠር ችለዋል። በዚህም ግምገማ መሰረት የመጀመሪያው ስምሪት የተጀመረው በሶማሌ ክልል በጭናክሰን ሲሆን በዚህም ክልል ለዘበናት አብረው የኖሩትን የኦሮሞና የኢትዮጵያ ሶማሌዎችን አንዱን በአንዱ ላይ ማዝመት ሲያቅታቸው አብዲ ኢሌ እና በወጃኔ የሚመራውን ልዩ ኃይል በማለት በማሰማራት ከአንድ ነጥብ 5 ሚሊዮን በላይ ኦሮሞዎችን ከጭናቅስንና አካባቢዎቿ ተፈናቅለው ሲው የኦሮሞ ብሔር ተወላጆችና የኢትዮጵያ ሕዝብ ሲስተጋባ በወቅቱ የኦሮሚያ ክልል ፕሬዝዳንት የነበሩት አቶ ለማ መገርሳ ነበሩ። እኚህ ግለሰብ እንኳን ለምን ይህን ሆነ ብለው ለመጠየቅ ይቅርና ድምፃቸውን አላሰሙም ነበር። ድምፃቸው የተሰማው አስመራ ሄደው ጽንፈኛውን ዳዊት ኢብሳን ወደ ሀገር እንዲገባ አቶ ዳዊትም እግረ መንገዳቸውን መቀሌ ጎራ ብለው የሚቀጥለውንም የሥራ ስምሪት ተቀብለው ወደ አዲስ አበባ እንዲመለሱ ሲሆን ሲመክሩ ነበር የተሰሙት እንጂ ሌላ ህዝባዊ ወይም ደግሞ የአንድ መንግስትን ሥራ ሲሰሩ አልነበረም። በችግር የተወጠረውን ያንን የተፈናቀለውን ህዝብ ለምን ተፈናቀለ ማን አፈናቀለው የሚለውን ጥያቄ ወይም ደግሞ ምስጢር ለመፈለግ አልነበረም። ይህ በጭናቅስን የተጀመረው የኦሮሞና ሶማሌዎችን ማፈናቀል ዘመቻ ቀጥሎ በጅጅጋና በአካባቢዎቿ ሌሎችን ሰበብ በማድረግ ኦሮሞዎች ከጅጅጋ ሲፈናቀሉ ትመክሩ ነበር፣ ትደግፉ ነበር፣ ዳታ ትሰጡ ነበር በሚል ሁለተኛ ዙር ላይ ደግሞ ማንኛቸውንም ኢትዮጵያውያንን ከጭናቅስን ሳይሆን በሶማሌ ክልል ውስጥ ያሉ አብያተ ክርስቲያናትንና ቤተ እምነቶችን እያቃጠሉ ንብረት እየዘበሩ ምዕመናንን ካህናትን እየገደሉ ያረዱ እንዲያርጉ ከዛም ከጅጅጋ ከተማ ከፍተኛ አልቂት ለስደት እንዲከናወን ያተደረገበት ሁኔታ ነበር። ይህ የሚያሳየው ምንድነው? የኢትዮጵያ ህዝብ አንድነት ከተፈጠረና ከተከሰተ አምባገነን ስርዓት በኢትዮጵያ ላይ ሊመሰረትና ሊከርም እንደማይችል ጠንቅቀው አዝው ስለሚያውቁ ይህ ደግሞ ለሰላማቸው በስልጣን ላይ ለመቆየታቸው ጠንቅ ስለሆነ ማጥፋት ስላለባቸው ይህ የኢትዮጵያን ህዝብ አንድነት መናዱ አሁንም ነገም የወያኔና የምዕራባውያን ሴራ ሆኖ እንደሚቀጥል ኢትዮጵያውያኖች ይችላል አንዳች ትርትር ሊገነዘቡትና ሊያውቁት የሚገባ ይህንን የኢትዮጵያን ህዝብ አንድነት እና በጋራ ታግሎ አዲስ ስርዓት ስነቀል ስርዓት ለማምጣት የሚደረገውን ትግል ለማክሸፍ ማንኛቸውንም ጸረ ኢትዮጵያ ነገር እንደሚደረግ ታውቆ ቢሄም በተመለከተ በሃይማኖት በጎሳ በብሔር ከፋፍሎ ህዝባችንን በትምህርት ቤቶች በዩኒቨርሲቲዎች በቤተ እምነት በከተሞች የሚያደርጉትን እልቂት እያንዳንዱ ኢትዮጵያዊ በትጋት ቆሞ መከላከልና መዋጋት ያለበት በመሆኑ በአሁኑ ሰዓት ጽንፈኛ ብሔረሰቦች ይህ ሁሉ ሁኔታቸው የተጋለጠ በመሆኑ ሌላ ይዘው እስከሚመጡ በዚህ መንገድ ማክሸፍ እንደሚቻል ኢትዮጵያውያኖች ሊገነዘቡት ይገባል። ቆይቶ ጾቱና ሰልፉ በውጭ ሀገርም በአገር ቤትም ሲበዛባቸው ወደ ሶማሌ ክልል አመርተው ከአብዲ ኢሌ ጋራ ተናጋግረው ከመመለስ ሌላ ችግሩን መርምሮ መፍትሄ መስጠቱ እንኳን ያደረጉት አንድም ነገር የለም። ይልቅስ የኦሮሞ ወጣቶች ሰልፍና መንገድ መዝጋት ሲበዛባቸው የኦሮሞ ወጣቶችን ናዝሬት ላይ ሰብስበው ወጣቱን ለዚህ አይነት ሰልፍና አመጽ የዳረገው ስርዓትነት ነው በሚል ልማት የሚል መፈክራት ይዘው ወይም ደግሞ ሚሶማ በማለት ወጣቱን ሰልፉን ተውት፣ መንገድ መዝጋቱን ተውት፣ አመጹን ተውት፣ አሁን ወደ ልማት አተኩሩ፣ ወደ ትምህርት አተኩሩ በማለት የተለመደ ጆሮ አደንቆሮ ዲስኩሩን ሰብኮ ጥሏቸው ይሄደው ይህ በወያኔ ማስተርድ ማይንድነት በኦሮሞ ካድሬዎች የሚከናወነው የህዝብን አንድነት እንዳይጠገን አድርጎ መናድ ማፍረስ በሶማሌዎችና በኦሮሞዎች መካከል ተጀምሮ መላው የኢትዮጵያን አዳርሶ ወደ መሃል አገርና ከተሞች ሲደርስ ሴራውና ደባው በተለያዩ የህዝብ መነጽሮች ሲመረመር መሰረቱ ከቤተ መንግስትና ከፈጣሪዎቻቸው ወያኔና ምዕራባውያን በመሆኑ ግልጽ እየታወቀ መጣ። ከተራው ኦሮሞ እስከ አዲስ አበባን ኬንያ የተከደበት የማወናበጃ ጉዞ ባዶና ኦና በመሆኑ ሁሉ ሳድር ተጋልጦ ልክ እንደጥንቱ ወያኔና ሻቢያ ወዳጅነት የዘረፉትን ሲካፈሉ እንደተጣሉት አዲሶቹ የኦሮሞ አዲስ አበባን ኬንያ ባይ መንካ ቡድንም የዘረፉትን በመከፋፈል ላይ ባለመስማማታቸው 100 ፓርቲ 100 ክንባር 100 አባገዳ ስምምነት ቢፈረምም ቢማልበትም ከጀርባው የሚያስገመግመው የህዝብ አመጽ በግልጽ ከብሔር ከጎሳ ከቋንቋ ባሻገር የዲሞክራሲ የኢኮኖሚን የፍትህን ጥያቄዎች የአግባብ በአግባቡ አለመመለስና በአስቸኳይ መልስ እያስፈልጋቸው መምጣቱ ቀልባቸውንና ጽንፈኞችን ቀልባሾችንና ጽንፈኞችን በማተራመሱን ቀጥሎ አዲስ ዘዴ ይዘው ብቅ እንዲሉ የተገደዱበት ሁኔታ መፍጠሩን እያየን መሆኑ ለሁላችንም ግልጽ ነው። ይህ ወያኔና ምዕራባውያን መራሹ ግፈኛ ስርዓት ታሪኩንና ሂደቱን አጭኖ ለተመለከተው ማንኛውም ንጹህ ህሊና ያለው ሰው እንደሚረዳው ምርጫ 97ን እንመልከት። በምርጫው ክፉኛ የተሸነፈው ወያኔ ከምርጫው በኋላ ምን አይነት መንግስት ነው የሆነው? ፍጹም አምባገነናዊ፣ ፍጹም ጨፍጫፊ፣ ፍጹም ዘረኛ፣ ፍጹም ከባባይ እንጂ ዲሞክራሲ አልሆነም። ለዛን አይነት ሽንፈት ያበቃውን ኃይል በተለይ ወጣቱን በግፍ ማሰር ማሰቃየት የወጣቱን ክስ ለመስበር የተሞከረው ሙከራና የተሄደው ሂደት ግልጽ ማስረጃ ነው። አሁንም በምርጫ 97 በኋላ የተነሳው አመጾች የህዝባችንን ድጋፍና በከፍተኛ ደረጃ የተሰራውንም የመከፋፈል ሴራ ሰባብረው የትግል ቅንጅትን ፈጥረው ባመጡት ህዝባዊ አመጽ ወያኔና ግብረአበሮቹ ይወድቁ ለበቁበት በኢትዮጵያ ህዝቦች አንድነት ትግል በመሆኑ ይህንን አመጽ ተከትሎ ምንም እንኳን ኮሎኔሉና ቲም ለማ ተራው የኦሮሞ ነው በማለት የኦሮሞ ባለስልጣናትን በዙሪያቸው ቢኮለኩሉም ጽንፈኛ የኦሮሞ ጠባቦችን በዙሪያቸው ቢኮለኩሉም መመሪያ የሚሰጣቸው ከበላይ ፈጣሪዎቻቸው የወያኔና የመራባያን በመሆኑ በገሃድ ማየት ይቻላል። የህዝብን መሰረታዊ ጥያቄዎች መልስ መስጠት አለመቻልም አዲሱ ዘዴያቸው ኢትዮጵያዊነት መንፈስ ነው ብሎ ኢትዮጵያውያንን በዙራው እንዳሰለፈ ሁሉ አሁን ደግሞ ያ የተደበቀበት የተመሸጉበት የብሔር ጽንብል ሊከልላቸው ባለመቻሉና ከብሔር ጥያቄ ባሻገር የዳቦ የዲሞክራሲ የፍትህ የልማት የትምህርት የሥራ ዕድል ጥያቄዎች እየጎሉ መምጣታቸውን በስልጣን ዙሪያ የተቆለቆሉት ደግሞ ልክ እንደ ወያኔ በቅጽበት ሚሊዮነር መሆን በቅጽበት መክበር በቅጽበት ኑሯቸው መቀየር ቅራኔውን ከማስፋቱም ባሻገር የስልጣናቸውን ማክተሚያ ሊሆን እንደሚችል ስለተገነዘቡ ይህንን አንድ ሆኖ እየተፋለማቸው ያለን የኦሮሞ ብሔር መከፋፈሉ ለነገ የማይተው አስቸኳይ መፍትሄ ማግኘት ያለበት ጉዳይ በመሆኑ ታምኖበት አንዱ በመደመር አላምንም ብሎ የራሱን ተከታይ ይዞ እንዲወጣ አንዱ ደግሞ ውህደትን ፈጥሮ የብልጽግና ፓርቲ መሰረትን ብሎ የሌሎች ኦሮሞ ያልሆኑ ኢትዮጵያውያኖችን ድጋፍ አካቶ በመውጣት ኦቦ ለማም ድጋፎቹን ይዞ በአባ ገዳዎች ሸምግ አሸማጋይነት ብልጽግናውን ፓርቲ ባይቀላቀልም ድጋፍ በመስጠት ነጣ እና ኢንዲፔንደንት ኦሮሚያን መሰረታለሁ የሚሉትን የነ ጃልመሮን ቡድን የነ ኦቦ ዳውድ ኢብሳን ቡድን አሽቀንጦ ከፈለጋችሁ ወደኛ ግቡ ካልፈለጋችሁ ተተናላችሁ ለማሰኘት የታለመና የታቀደ ሴራ ሁላ ሳታደር የተጋደጠች ጭምብል መሆኗ ተረጋግጧል። የኢትዮጵያ ሕዝብ ትግል ጽንፈኞችን ለዘመናት ሲታገላቸውና ሲፋለማቸው እንደኖረ ታሪካችን ዞር ብሎ ማየቱ በቂ ነው። ጠባብ ብሔረተኞች ጭምብላቸው ወልቆ አክቲቪስት ነን ሲሉ የነበሩ ፍጹም ከፋፋይና ዘረኞች እንደሆኑ የታዩበት የህዝብን ብሶትና ምሬት በኪነ ጥበብ ስራቸው እያስተማርን ነው ሲሉና በመድረክ ሲወራጩበት ሲፎልሉበት የነበሩ ሸገሪን ኬንያ በሚለው መፈክር ስር ወድቀው ከአስር ሺህ ካሬ ሜትር በላይ የአዲስ አበባ ቦታ ከተለገሱ በኋላ ከተለዳቸው በኋላ የስርዓቱ እያመስራቱን እያመሰገኑ አዲስ ኑሮን አዲስ ትርፍት መጀመራቸው ለዛ ቆመልልሃል ለሚሉት ህዝብ አለመቆማቸው ሙሉ በሙሉ የተጋለጡበትና ጽንፈኞች የተመሸጉበት ምሽግ የብሔረተኝነት ምሽግ ተንዶባቸው እቀናቸውን ቆመው በወቅቱ ከፍተኛ የፖለቲካ ግለት ነበልባት እየተለበለቡ ይገኛሉ። ይህ ለኢትዮጵያ ህዝብ አይቀሬው የድል ባለቤትነት ያረጋግጣል። ጠባቦች ያ የተካኑበት የብሔር ፖለቲካ ምኒልክ አሉ አኖሌ ለዛሬው የፖለቲካ ኢኮኖሚ ማህበራዊ ችግር ፍትህ መፍትሄ አይሆንም። ማንም ከየትም ቢሆን የዘር ግንድ ይምጣ ዛሬ በስልጣን ላይ ተቀምጦ 1.5 ሚሊዮን በላይ ተፈናቅለው ያለ እርዳታ የሚማቀቁት በኦሮሞ መሪዎች ነው። ዛሬ ያለ ጤና አገልግሎት በበሽታ ያለቀ ያለው የኢትዮጵያ ህዝብ በአማራ ገዥዎች አይደለም። ላለፉት 27 አመት በኢትዮጵያ ለተከሰቱት የፖለቲካ የኢኮኖሚ የማህበራዊ ቀውሶች ክስተት ተጠያቂው በስልጣን ላይ የነበሩ እና አሁንም ያሉ የጠባቦች አምባገነን ቡኖች እንጂ የምኒልክ መንግስት ሊሆን አይችልም። ህዝብ ለሚጠይቃቸው የፍትህ የዲሞክራሲ እና የኢኮኖሚ ጥያቄ ተገቢው መልስ መስጠት አለባቸው እንጂ ሌላ ምክንያት መስጠት አይችሉም። ለዚህ የህዝብ ጥያቄ መልስ ከምኒልክ አይጠበቅም። ያም ሆነ ይህ የኢትዮጵያ ህዝብ ትግል በብሔር ጭምብል ከለላ ስር የሚያወናብሉ አጭበርባሪዎች እርቃናቸውን ማስቀረቱ እሰየው የሚያሰኝና ቀጣዩ የህዝብ ስራ ለወሳኙ ስርነቀል ለስርዓት ለውጥ ትግሉን አጠናክሮ እውነተኛ ዲሞክራሲ፣ ኢኮኖሚ ነጻነት ለማህበራዊ ስርዓት ለውጥና ለፍትህ መረጋገጥ የኢትዮጵያ ህዝብ የስልጣን ባለቤትነቱን ሲያረጋግጥ ብቻ እንደሆነ የኢትዮጵያ ወጣቶች፣ ላባደሮች፣ አርሶ አደሮች፣ ምሁራን፣ ተማሪዎች በአጠቃላይ ጭቁኑ የኢትዮጵያ ህዝብ አምኖ ትግሉን አቀናይቶ መምራት ይጠበቅበታል። ድል ለኢትዮጵያ ህዝብ፣ ኢትዮጵያ ለዘላለም ትኑር። ኢትዮጵያ